ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Right now we face a gap, you know, which could have an impact on our ability to provide support.
ባሁኑ ሰዓት ለተረጂዎች ድጋፍ ለማድረግ ባለን አቅም ላይ ተጽዕኖ የሚያሳድር ከፍተኛ ችግር ገጥሞናል።
በአዲስ አበባ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ፕሮግራም ቃል አቀባይ ቾይስ ኦኮሮናቸው በኢትዮጵያ ባሁን ወቅት 10.2 ሚሊዮን ዜጎችን ለተረጅነት ባጋለጠው ድርቅ ዙሪያ ተቀረበ ዘገባ የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹህ ውሃ አቅርቦት እጥረት ተከስቷል። በዚህም ላይ የተጠናከረ ዘገባ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሐሙስ መጋቢት 15 2008 ዓመተ ምህረት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ዳን ክራፍተን ጋር አብረናችሁ እስከ ምሽቱ 4 ሰዓት እንቆያለን። አሁን የሰዓቱን የዓለም ዜና።
የደቡብ ሱዳን ፕሬዝደንት ሳልቫ ኪር ትላንት የውጭ ጉዳይ ሚኒስትራቸውን አባረዋል። ደቡብ ሱዳን ለ27 ዓመታት በርስ በርስ ጦርነት ውስጥ በቆየችባቸው ዓመታት ባርናባ ማሪያል ቤንጃሚን የውጭ ጉዳዮች ኃላፊነት ሚና ይጫወቱ እንደነበር ይታወቃል። ፕሬዝደንት ሳልቫኪር በብሔራዊ ቴሌቪዥን እወጃቸው ውጭ ጉዳይ ሚኒስትሩ የተባረሩበትን ምክንያት አልገለጹም። ሆኖም እርምጃው የተወሰደው ባርናባ ማሪያል ቤንጃሚን በነዳጅ ዘይት ሀብታሙ የአብዬ ግዛት የደቡብ ሱዳን አካል አይደለም የሚል አስተያየት ሰንዝረዋል ከተባለ ጀምሮ ከስልጣን እንዲወገዱ የቀረበውን ጥሪ ተከትሎ ነው። የቀድሞው ባለሥልጣን ግን የተባረርኩት ስለ አብዬ ግዛት በሰጠሁት አስተያየት ምክንያት ነው ብዬ አላምንም ብለዋል። በሱዳንና ደቡብ ሱዳን የሚያነታርከው የአብዬ ግዛት የሚኖሩ የኞክ ዲንቃ ብሔረሰብ አባላት ደቡብ ሱዳንን ለመቀላቀል ድምፅ ሰጥተዋል። ያን በይፋ ያልተካሄደ ሕዝበ ውሳኔ ግን ሁለቱም ማለት ሱዳንና ደቡብ ሱዳን ዕውቅና አይሰጡትም። በሌላ የአካባቢው ዜና ከሦስት ሳምንታት በፊት የተመረጡት አዲሱ የፊፋ ፕሬዚደንት ጂያኒ ኢንፋንቲኖ አፍሪካን ሲጎበኙ የመጀመሪያ ምርጫቸው ደቡብ ሱዳን ሆናለች። ጂያኒ ዛሬ ጁባ ውስጥ ለጋዜጠኞች ሲናገሩ በሀገሪቱ የእግር ኳስ ስፖርትን ደረጃ ከፍ ለማድረግ ቢሮአቸው ከደቡብ ሱዳን የስፖርቱ ባለሥልጣናት ጋር በቅርበት ይሠራል ብለዋል። የፊፋው ባለሥልጣን ወደ ጁባ የመጡትም ደቡብ ሱዳን ከቤኒን ጋር የምታደርገውን ግጥሚያ ለመመልከት መሆኑ አስረድተዋል። በጨዋታው ቤኒን ደቡብ ሱዳንን 2-1 አሸንፋለች። አዲሱ የፊፋ መሪ ጂያኒ ኢንፋንቲኖ በጉብኝታቸው ወቅት ከፕሬዝደንት ሳልቫኪር ጋር ተገናኝተው በስፖርቱ ዙሪያ ተነጋግረዋል ተብሏል። ጂያኒ ደቡብ ሱዳንን ሲጎበኙ ይህ ሁለተኛ ጊዜያቸው ሲሆን ከአንድ ወር በፊትም የምረጡኝ ዘመቻቸውን ሲያካሂዱ የሀገሪቱን ድጋፍ ለማግኘት ጁባ እንደነበሩ ተዘግቧል።
በየመኑ የእርስ በርስ ውጊያ የሚፋለሙ ወገኖች ተኩስ ለማቆምና በመጪው ሚያዝያ አዲስ የሰላም ንግግር ለመጀመር ተስማምተዋል። በብሔራዊ ደረጃ ተኩስ አቁም ለማድረግ የተደረሰው ስምምነት በአገሪቱ ሰዓት አቆጣጠር መጋቢት 28 እኩለ ሌሊት ላይ ይጀምራል ሲሉ በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ እስማኤል ኦሉድ ቺኪ አህመድ አስረድተዋል። ተፋላሚ ወገኖች ኩዌት ከተማ ውስጥ ፊት ለፊት ተገናኝተው እንዲነጋገሩ ቀጠሮ የተያዘው ደግሞ የተኩስ አቁሙ ስምምነት ከተጀመረ ከአንድ ሳምንት በኋላ ሚያዝያ 7 ቀን 2008 ዓ.ም ይሆናል ተብሏል። የየመን ተፋላሚ ወገኖች ሰላማዊ ንግግር መሰረት የሚያደርገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግጭቶቹ በፖለቲካ ድርድሮቹ እንዲፈቱ ያቀረበውን ጥሪ መሰረት በማድረግ ነው ሲሉም በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ በተጨማሪ አስረድተዋል። በየመን ወደ ሪያድ የኮበለሉትም ፕሬዚዳንቱን አብዱራቡ ማንሱር ሃዲን በመደገፍ በሳውዲ አረቢያ የሚመራው የአየር ድብደባ ባለፈው ዓመት ህዳር ወር ከጀመረ ወዲህ 6000 ሰዎች መገደላቸው ይዘገባል።
በኮንጎ ዲሞክራሲያዊ ሪፑብሊክ ባለፈው እሁድ በተካሄደው ምርጫ የወቅቱ ፕሬዚደንት ዴኒስ ሳሱ ንጉሶ ማሸነፋቸው ተገልጿል። ተቃዋሚዎች ከባድ ማጭበርበር ታይቶበታል ይላሉ። የምርጫ ውጤቶቹን ዛሬ ማለዳ በብሔራዊ ቴሌቪዥን ይፋ ያደረጉት የሀገር አስተዳደር ሚኒስትሩ ሬመንድ ዘፊር ምቡሉ ሲሆኑ ፕሬዚደንት ንጉሶ ከ160ውን ድምፅ አግኝተዋል ብለዋል። የምርጫው ኦፊሴላዊ ውጤቶች በሁለተኛ ደረጃ ያጠናቀቁት ጋይ ብሪስ ፓርፌ ኮሌላስ 15 ከመቶ ድምጽ ማግኘታቸውን ያመለክታሉ። በሶስተኛነት የጨረሱት የቀድሞው ጀነራል ዣን ማሪ ሚሼል ሞኮሎ ከራዲዮ ፍራንስ ኢንተርናሽናል ጋር ባካሄዱት ቃለ ምልልስ ምርጫው የተጭበረበረ በመሆኑ ውጤቱ በነጻ አካል መጣራት አለበት ብለዋል።
በመቀሌ ከተማ የባጃጅ ታክሲ ባለንብረቶችና አሽከርካሪዎች ትላንት የጀመሩት የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ግርማይ ገብሩ አጭር ዘገባ አድርሶናል።
የባጃጅ ባለንብረቶችና አሽከርካሪዎች ጥያቄያቸው በሰላማዊ መንገድ እያቀረቡ እንዳለ ጠቅሰው አሁንም የሚመለከታቸው የመንግስት ባለስልጣናት ፊት ለፊት አግኝተው እንዲያነጋግሯቸው አጽንኦት ሰጥተው ይጠይቃሉ።
ፖሊሶች ዱላ ይዘው አንዳንድ ክላሽ ይዘው እየዞሩ ነው። እኛ የማንንም ንብረት ምን ሰው እኛ ሰርተን ምን በላ ነው። እንደዚህ አይነት አሳሰብ የለም። እነሱ ግን ይሄ ነገር ይፈጠራል ተብሎ በፖሊስ የሆነ ነገር ይደረጋል። እኛ አቆምን። ስናቆም ግን ሌላ አይነት አላማ የለም። ተመካክረን የተሻለ ነገር እንዲፈጠርልን ነው።
እኛ ደግሞ አነጋግሩን ነው ያላችሁ ያላችሁ ፊት ለፊት አነጋግሩን ነው።
እየተጎዳን ነው። ቤት መምራት አንችልም። ችግሩ ስለነወድቅ ነው ወዴ እና እባካችሁ በቃ አነጋግሩንና የተሻለ ነገር ይፈጠር ነው።
የመቀለ ዞን የኮንስትራክሽን የመንገድና ትራንስፖርት ኃላፊ አቶ መሐሪ ገብረ ህይወት ከባለ ንብረቶቹ ጋር ከሚገባ ጊዜ በላይ ሰጥተን ተነጋግረንበታል ሲሉ ትላንት በሰጡኝ መግለጫ ገልጸዋል።
ህብረተሰቡ እስከ ቀጠና ወርዶ ይሄ ስርዓት ባቸውካይ ተግባራዊ እንዲደረግ ነው ያለው። እንዲያውም መንግስት እየጠየቀ ነው ያለው። ይሄ መንግስት በዚህ ጉዳይ ላይ ችግራችን አላየም፣ ለምንድነው ጊዜ የሰጠው? ችግር ውስጥ እየገባን ለምንድነው ተግባራዊ የማያደርገው ብሎ የወሰነው ያንን ስርዓት ለሁለትም ስለሚጠቅም እነሱ የሚጎድበት ህብረተሰቡም አይፈልግም፣ ማንም የመንግስት አካልም አይፈልግም። ስለዚህ ለሁሉም ስለሚያገለግል ነው ህዝቡ የተቀበለው እንጂ አንድ ዜጋ የሚጎዳ ቢሆን ህዝቡም አይቀበለውም። ስለዚህ በማህበር የተደራጁት ይቅርና ወደ 1000 የሚሆን ለእያንዳንዱ ባለባጃጅ በፖሊስ ትራፊክ እንዲደርሰው አድርገናል ማለት ነው። ስለዚህ ጽሁፉ እጃቸው አለ። ስለዚህ ምንድነው ዋስትናችን የሚለው ጽሁፉ እኮ የተሰጠው መመሪያ ነው። ህጋዊ የሆነ ደብዳቤ ወጪ አድርጎ የሰጠው ነው እና ማን ነው የሚጠይቃቸው? የጥርጣሬ ጥያቄ እዚህ ጋር መምጣት የለበትም። ስለዚህ የመቀሌ ህዝብም ይህንን እንዲያውቅ እንፈልጋለን።
በከተማዋ የሚገኙ የባጃጅ ባለንብረቶች የስምሪት መለያ የሚለጥፉበት ቀነ ገደብ ነገ እንደሚያልቅ መንግስት ገልጿል። ባለንብረቶቹ ደግሞ መንግስት እንዲያነጋግራቸው አሁንም አበክረው ይጠይቃሉ። የከተማው አስተዳደር የከተማ አውቶቡሶችና መደበኛ ታክሲዎችን በማሰማራት ችግሩን ለመፍታት እየሰራ ይገኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በኩርድ ፔሽሜርጋ ተዋጊዎች የታገዙ የኢራቅ መንግሥት ኃይሎች የእስላማዊ መንግሥቱ ቡድን ጠንካራ ይዞታ የሆነችውን ሞሱልን ለመያዝ የመጀመሪያ እርምጃ ሲሉ የገለጹትን የማጥቃት ዘመቻ ከፍተዋል። በዩናይትድ ስቴትስ የሰለጠኑ ሁለት ከ15ኛው ዲቪዚዮን የተውጣጡ የኢራቅ ብሪጌዶች ዛሬ ጠዋት ከሞሱል ደቡብ ምስራቅ በእስላማዊ መንግስቱ በተያዙ 6 መንደሮች ውጊያ አካሂደዋል። አዲሱ የማጥቃት ዘመቻ የተከፈተው በቅርቡ የዩናይትድ ስቴትስ ባህር ኃይል ባልደረቦች ከእስላማዊ መንግስቱ ቡድን በተተኮሱ ሮኬቶች ከተገደሉበት ከማክሙር መሆኑ ታውቋል።
የአውሮፓ ህብረት የፍትህና የጸጥታ ሚኒስትሮች ዛሬ በብራስልስ ተሰብስበው የደህንነትና የጸጥታ መረጃዎችን በስፋትና በፍጥነት መለዋወጥ በሚችሉበት መንገድ ላይ ተወያይተዋል። ሚኒስትሮቹ ስብሰባ እያካሄዱ ባሉበት ሰዓት ፖሊስ ከተማይቱ ውስጥ በደረሱ የሽብር ጥቃቶች የሚጠረጠር ሌላ ሰው ለመያዝ አሰሳ ማካሄዱ እንደቀጠለ መሆኑም ተመልክቷል። በማክሰኞ የአሸባሪዎች ጥቃት 31 ሰዎች ተገድለው ሌሎች 300 የሚደርሱ መጎዳታቸውም ይታወቃል። ነውጠኛው እስላማዊ ቡድን ባለፈው ዳር ፓሪስ ላይ ለደረሰው ጥቃት እንዳደረገው ሁሉ ለማክሰኞም የብራስል ጥቃት ኃላፊነት ወስደዋል።
ዩናይትድ ስቴትስ በቀድሞው አምባገነን መሪ አስተዳደር ወቅት አርጀንቲና ውስጥ የተፈጸሙ ግፎችን አስመልክቶ ለመናገር ዘግይታለች። ዛሬ ግን አስተዳደሬ ያለፈውን የሚጋፈጠው በሐቅና ግልጽነትን በተላበሰ መንገድ ይሆናል ሲሉ ሀገሪቱን በመጎብኘት ላይ የሚገኙት ፕሬዚደንት ባራክ ኦባማ ተናግረዋል። ሚስተር ኦባማ በዛሬው ዕለት ደርቲ ዎር ወይም አስቀያሚው ጦርነት እየተባለ ለሚጠራው ጦርነት ሰለባዎች የተሠራውን የመታሰቢያ ፓርክ ጎብኝተዋል። ፕሬዚደንት ኦባማ ዛሬ ቦነስ አይረስ ከተማ ውስጥ ሲናገሩ ከዚህ ቀደም አርጀንቲና ውስጥ የታዩ ሁኔታዎች ለሁላችንም ግልጽ ናቸው፣ ፍትሕ መጓደሉን፣ ሕግ መጣሱን ስናይ በሐቅ ልንመሰክር ይገባል፣ ኃላፊነት የምንወስደው ደግሞ በሐቅ መሆኑን ልባችንን መመርመርና ለእውነት መጮህ አለብን ብለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያ አቻቸው ሰርጌይ ላቭሮቭና ከፕሬዚዳንቱ ቭላዲሚር ፑቲን ጋር ተገናኝተው በዩክሬንና ሶሪያ ቀውስ ላይ ይወያያሉ። ሚስተር ኬሪ ከላቭሮቭ ጋር የሚያደርጉት ውይይት እንደተጀመረ ለጋዜጠኞች ሲናገሩ ብዙ ሰዎች በሁለቱ ሀገሮቻችን መካከል የሚደረጉ ንግግሮች የሶሪያውን ግጭት በአስቸኳይ ለማቆም ይረዳል ብለው ተስፋ ያደርጋሉ። ግጭቶቹ ይበልጥ እንዲቀንሱና የሰብአዊ እርዳታ ፍሰት እንዲጨምር ለማድረግ ግን ገና ብዙ መሰራት አለበት ብለዋል። ከሩሲያ ጋር የሚደረጉ ትብብሮች በሶሪያ ላይ ወይም በሶሪያ ጉዳይ ብቻ ሳይሆን በሌሎች የየመንና ሊቢያን ባሉ አገሮች ግጭቶችም እንዲቀንሱ እንዲሁም የመካከለኛው ምስራቅ የሰላም ሂደት እንደሚያግዝ ያምናሉ ሲሉም ጨምሮ ተናግረዋል። በሶሪያ በከፊል የተደረሰው የሰላም ስምምነት ጥሩ ውጤት ማስገኘቱን ሚስተር ኬሪ አውስተዋል። የዩናይት ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ከፕሬዚዳንት ፑቲን ጋር ማምሻውን ይገናኛሉ ተብሎም ተጠብቋል። ለዜናው የተመደበው ክፍለ ጊዜ አበቃ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ እንሆናለን። በዓለም ዜናዎች የጀመረው ፕሮግራማችን በ19 በ2ና በ5 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽቱ ተጠናቅረዋል። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን በፊት ታዲያ ዘወትር እንደምናደርገው በሁለተኛው አጋማሽ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ አንበል።
መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርሰናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጣዋለን?
በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልልና የመሬት ነው።
ኢትዮጵያ ወዴት? በተለያዩ የሀገሪቱ ክፍሎች ለተቀሰቀሱት የተቃውሞ እንቅስቃሴዎች መነሻ የሆኑትን ጊዜያዊ መንስኤዎችና ብሎም አነጋጋሪውን አሳሳቢ ችግሮች መርምሮ ከቀውሱ ባሻገር ያሉ ሁኔታዎችን ለመቃኘት በሚጥር የኢትዮጵያ ፖለቲካ ጉዳይ ተከታታይ ምሁራን ጋር ከተካሄደ ውይይት የተወሰደ ነው። ሙሉ ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል።
አሁን አድማጮች ቀዳሚውን የዕለቱን አብይ ርዕስ በኢትዮጵያ በአሁኑ ወቅት 10.2 ሚሊዮን ዜጎችን ለተረጂነት ያጋለጠው ድርቅ ያስከተለው ጉዳት አነስተኛ ቢሆንም የዝናብ እጥረቱ ግን ከ1977ቱ የከፋ ነው ሲሉ የእርዳታ ድርጅቶች በመግለጽ ላይ ናቸው። የተባበሩት መንግስታት ድርጅት በትናንትናው ዕለት የጀመረው የ90 ቀን የግንዛቤ ማስጨበጫና የገንዘብ ማሰባሰቢያ የተባለው ዘመቻ ከ700 ሚሊዮን ዶላር በላይ ለማሰባሰብ ያለውን እቅድ አስታውቋል። በአሁኑ ወቅት የበልግ ዝናብ በከፊል መጥፋትም የዜጎችን የምግብ ዋስትና ክፉኛ መፈታተኑን በአዲስ አበባ በመንግስታቱ ድርጅት የዓለም አቀፉ የሰብአዊ ጉዳዮች ማስተባበሪያ ፕሮግራም ቃል አቀባይ ቾይዝ አኮሮ አስረድተዋል። ከአንድ ወር በፊት ይጀምራል ተብሎ ተጠብቆ ለነበረው የበልግ ወቅት ገበሬዎች ለመዝራት እንዲችሉ የዩናይትድ ስቴትስ መንግስት 4 ሚሊዮን ዶላር የሚያወጣ ዘር እንደሚያከፋፍልም አስታውቆ ነበር። እስክንድር ፍሬው
በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ይፋ የተደረገው የገንዘብ ማሰባሰቢያ ዘመቻ ከትናንት ጀምሮ እንደ አውሮፓውያን አቆጣጠር እስከ ሰኔ 20 የሚቆይ ነው። በቢሮው የእቅድ ግንኙነትና የመረጃ ተንተና ክፍል ኃላፊ ቾይስ ኦኮሮ ዛሬ ለቪኦኤ እንዳስረዱት የተባበሩት መንግስታት የእርዳታ ድርጅቶችና የኢትዮጵያ መንግስት እንደዚሁም የኢትዮጵያ ቀይ መስቀል በዘመቻው ተሳታፊ ናቸው። የተለያዩ እንቅስቃሴዎችን በማድረግም አስቸኳይ የገንዘብ ድጋፍ ለማሰባሰብ ታቅዷል።
Right now we face a gap, you know, which could have an impact on our ability to provide support.
ባሁኑ ሰዓት ለተረጂዎች ድጋፍ ለማድረግ ባለን አቅም ላይ ተጽዕኖ የሚያሳድር ከፍተኛ ችግር ገጥሞናል። እስከ ግንቦት አንድ ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻለን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል።
ዓለም አቀፉ ህብረተሰብ አስፈላጊውን ድጋፍ ሲያደርግ መቆየቱን ኃላፊው አስታውሰዋል። እስካሁን ከመንግስት ከራሱና ከለጋሾች የተገኘው መጠን ግን ለዚህ የፈረንጆች አመት 2016 ከሚያስፈልገው 1.4 ቢሊዮን ዶላር 51% ብቻ መሆኑን አመልክተዋል። ለ10.2 ሚሊዮን ኢትዮጵያውያን የሚያስፈልገው የምግብ እርዳታ እንዳይቋረጥ ለማድረግ ደግሞ ቀሪውም ገንዘብ በፍጥነት መምጣት እንዳለበት አስረድተዋል።
The issue here is that we need to raise a lot of that money now. For example, I'll give you a very concrete
example. ጉዳዩ ምንድነው? አብዛኛውን ገንዘብ አሁን ማግኘት አለብን። በጣም ተጨባጭ የሆነ ምሳሌ ልስጥ። ለተጎዱ ወገኖች ምግብ ተገዝቶ ሀገር ውስጥ እስቲገባና እስኪደርሳቸው ድረስ 120 ቀናት ይፈጃል። እንደ አውሮፓውያን አቆጣጠር እስከ ግንቦት 1 ድረስ የሚበቃ ምግብ አለን። የምግብ አቅርቦቱ ከዚያም በኋላ እንዲቀጥል ግን 3 ወራት ቀደም ብሎ መገዛት አለበት። እየተመለከትን ያለነው ያንን ነው። ያንን ለመግዛት ገና የተሟላ ገንዘብ የለንም። እጥረቱ እንዳይከሰት መከላከል እንፈልጋለን።
እናም ሁኔታው አጣዳፊ መሆኑንና የገንዘብ ድጋፉን በአስቸኳይ መምጣት እንዳለበት ሐላፊዋ ጥሪ አቅርበዋል።
Yes, have 51% of the 1.4 billion has been raised, but we need to even do more and ensure this is on the table. We have the funds we need.
አዎ ለአንድ አመት ከሚያስፈልገው 1.4 ቢሊዮን ዶላር 51 ከመቶ ተገኝቷል። ነገር ግን ከዚህ የበለጠ መስራትና የምግብ አቅርቦቱን መቀጠላችንን ማረጋገጥ አለብን። በምግብ እርዳታ አቅርቦቱ ላይ የሚያጋጥም ማንኛውም መዘግየት ወሳኝ በሆኑ ሌሎች ዘርፎች ላይ ተጽዕኖ አለው። በተመጣጠነ ምግብ፣ በጤና፣ በመሳሰሉት ላይ እናም ለምግብ እርዳታ ጥያቄ አሁኑኑ ምላሽ መስጠት ሌሎች ዘርፎች ላይ ተጽዕኖ እንዳይኖር ወሳኝ ነው። በሌሎች ዘርፎችም ቀውስ እያየን ነው።
አሁን በኢትዮጵያ የበልግ ወቅት ነው። በዚህ የበልግ ወቅት በቂ ዝናብ ከተገኘ የተረጂዎች ቁጥር ሊቀንስ እንደሚችልም ተገምቶ ነበር። ባለፈው ታህሳስ ይፋ በተደረገው የሰባዊ እርዳታ ጥያቄ ሰነድ ላይ እንደተመለከተው በዚህ የበልግ ወቅት በቂ ዝናብ ከተገኘ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ከሐምሌ መጨረሻ ጀምሮ ራሳቸውን ይችላሉ። የዩኤን ኦቻ የሥራ ኃላፊ እንደሚሉት ግን ያ ይሆን አይደለም።
The rains have not come in time. You know, they are not coming at the right time. It's not just about having rain.
ዝናቡ በጊዜው እየመጣ አይደለም። ዝናብ መኖር አለመኖሩ ብቻ አይደለም። ዝናብን በትክክለኛው ጊዜ ማግኘቱ ነው ቁም ነገሩ። ያስቸኳይ እርዳታውንም ለመከላከል እያቀድን ነው። አሁን ያሉትን ፍላጎቶች ለማንጸባረቅ ማድረግ ያለብን ይህን ዘመቻ ማቀላጠፍ ነው። በቅድሚያ 1.4 ሚሊዮን ዶላር ማግኘቱ ላይ ማትኮር አለብን።
ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ10.2 ሚሊዮንም ሊጨምር እንደሚችል ስጋት መኖሩን ሐላፊዋ ተናግረዋል። በ90 ቀናቱ ዘመቻ ዋሽንግተንን ጨምሮ ወደ ለጋሽ አገሮች ዋና ከተሞች ጉዞዎች እንደሚደረጉ፣ በድርቅ የተጎዱ አካባቢዎችም እንደሚጎበኙ ሐላፊዋ አስታውቀዋል። እርሳቸው እንዳሉት ጉዞው የሚደረገው ከኢትዮጵያ መንግስትና ከተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በተውጣጣ የሉካን ቡድን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቀጣዩም የመጽሔት ርዕስ እዚያው ኢትዮጵያ ያቆየናል። በምዕራብ ወለጋ ዞን መንዲ ከተማ መምህራንና ተማሪዎች ታስረው ወዳልታወቀ ቦታ መወሰዳቸውን እንዲሁም ማክሰኞ መጋቢት 13 ቀን በከተማው ውስጥ የሚገኝ አንድ የገበያ ቦታ መቃጠሉን፣ በቃጠለው የመንግሥት እጅ አለበት የሚል ጥርጣሬ እንዳላቸው የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ይህም በተመለከተ የአካባቢው ፖሊስ ምንም የማውቀው ነገር የለም ሲል፣ የከተማው ከንቲባ በበኩላቸው በቁጥጥር ስር ውለው የነበሩት ሰዎች መለቀቃቸውን ገልጸው የገበያ ቦታ መቃጠሉን አምነዋል። ማጣራት እየተደረገ ነው ሲሉ አስረድተዋል። የኦሮምኛ ክፍል ባልደረባችን ጃለን የገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
አቶ ኩመላ ኬና የተባሉ የመንዲ ከተማ ነዋሪ ስለ ሁኔታው ሲናገሩ ሰኞ መጋቢት 12 ቀን ከአዲስ አበባ ወደ አሶሳ የሚወስደው መንገድ 5 ቦታ ስለተዘጋ ይህን መንገድ ዘግተዋል የተባሉ ሰዎችን ለመያዝ የከተማውና የፌዴራል ፖሊሶች ከተማ ውስጥ ገብተው የተወሰኑ ወጣቶችን እንደያዙ ይናገራሉ። እኚሁ ነዋሪ እንደሚሉት በከተማውና በመንዲ ሁለተኛ ደረጃ ትምህርት ቤት አካባቢ በተደረገ አሰሳም 7 መምህራንና 10 ተማሪዎች መያዛቸውን፣ ነገር ግን የት እንደተወሰዱ እንደማይታወቅ ይናገራሉ።
ማቲ ዛኒ ጋፈኛ ተገሰ ምን ዳጊስታ ደበኛ ከዛም ፎይ ደህን የሮ ጋፈተን ከነጩ እንደንዴኝ ነው ንዩ እንደንዴኝ።
ቤተሰቦቻቸው ምግብ ይዘው ወደ ፖሊስ ጣቢያ ሊጠይቋቸው ሲሄዱ አላገኙአቸውም። የት እንዳሉ ቢጠይቁም መልስ የሚሰጣቸው ጠፋ። በጣም አጥብቀው ሲጠይቁ እኛ እናውቅም ብለው መለሷቸው። አሁን ቤተሰብ ጭንቀት ላይ ነው የሚገኘው።
ከቅርብ ጊዜ ወዲህ የታሰሩ ሰዎች የት እንደሚወሰዱ አለማወቅ የተለመደ እንደሆነ የሚናገሩት እኚህ ነዋሪ ተቃውሞ የተጀመረ አካባቢ የሚታሰሩ ሰዎች የት እንደሚወሰዱ ይታወቅ እንደነበር ይገልጻሉ። በተጨማሪም በዚሁ ከተማ በማግስቱ ማክሰኞ ለሊት 6 ሰዓት አካባቢ በመንዲ ከተማ ውስጥ የሚገኝ 100 ያህል መደብ የሰፈረበት የገበያ ቦታ መቃጠሉን የሚናገሩት እኚህ ነዋሪ መንግስት የገበያውን ቦታ ስለሚፈልገው በዘዴ አቃጥሎታል የሚል ጥርጣሬ እንዳላቸው ይገልጻሉ። ለጥርጣሬው ማጠናከሪያ ነው ያሉት ደግሞ ህዝቡ እሳቱን ሊያጠፋ ሲወጣ በታጣቂዎች በተኩስ መልሰውታል ይላሉ።
የሮደር በገባተን ቺካሱ ጀረኒ የና ያደ ተቆቃተን ምጥራን
በ2006 ዓመተ ምህረት ይህን የገበያ ቦታ አሁን ካለበት ወደ ስታዲየም አካባቢ ለማዞር ፈልገው ህዝቡ በመቃወሙ ተተውት ነበር። ስለዚህ መንግስት ቦታውን ፈልጎት ነው ያቃጠለው የሚል ጥርጣሬ ነው ያለው።
የመንዲ ከተማ ፖሊስ ኃላፊ ኢንስፔክተር ሰንዳባ ስለሁኔታው ተጠይቀው እኔ እዛ አካባቢ የለሁም አጠያይቄ ለወደፊቱ ገልጻለሁ አሁን ምንም የምገልጸው ነገር የለም በማለት ስልኩን ዘግተዋል። የመንዲ ከተማ ከንቲባ አቶ ሳሙኤል ሰንበታ በበኩላቸው ገበያው ስለመቃጠሉ ሲጠየቁ ገበያው መቃጠሉን አምነው ማን እንዳቃጠለው ግን እንደማያውቁ ተናግረዋል።
ለተገባ ይደጓጉበት አክዋንሽን በርካታ ሰዓት ይያውደራ
ገበያው ተቃጥሏል። ማን እንዳቃጠለው አላውቅም። እኩለ ሌሊት በኋላ ነው ቃጠሎ የተነሳው። የተቃጠለችው ገበያ ዝም ብላ ደሃ ነጋዴ የሚቸረችርባት እንጂ ትልቅ የገበያ ቦታ አይደለም። ወንጀሉን የሰራው ማን እንደሆነ እስካሁን አላወቅንም።
እሳቱን ህዝቡ በርብር ማጥፋቱን ገልጸው ቦታው በመንግስት ይፈለጋል የሚለውን ግን አስተባብለዋል። ተማሪ ጂማ በኩማ የተባለ ሌላ አስተያየት ሰጪ ሰኞ ለት ተወስደው ያሉበት የማይታወቀው 17 ተማሪዎችና መምህራን እንዲፈቱ ማክሰኞ ለት በከተማው ተቃውሞ ተካሂዶ እንደነበር ገልጾ ገበያው የተቃጠለው የዛን እለት ለሊት መሆኑን ይናገራል። ሌሎች ተማሪዎችም በዛን ቀን መታሰራቸውን ገልጿል። የመንዲ ከተማ ከንቲባ አቶ ሳሙኤል ስለታሰሩት ተማሪዎች ተጠይቀው በእለቱ ታስረው የነበሩት መለቀቃቸውን፣ ሌሎቹ ግን መንግስት ፈልጎ እንደወሰዳቸው ይናገራሉ።
ማክሰኞ ተማሪዎች ችግር ሊፈጥሩ ሞከሩ። በወቅቱም ተይዘው የነበሩ 14 ልጃገረዶችና 4 ወንዶች ልጆች ነበሩ። እስር ቤት አላደሩም። ታስረው ውለው ተመክረው ለቤተሰቦቻቸው ተሰጥተዋል። በመኪና ተጫኑ የተባሉት ግን የተለየ ነው። መንግስት ነው የፈለጋቸው።
የመንዲ ከተማ ከንቲባ አቶ ሳሙኤል መንግስትን የፈለጋቸው ይበሉ እንጂ የክልሉ ወይም የፌዴራሉ መንግስት የሚለውን ግን አላብራሩም።
አድማጮች፣ በተያያዘ የኦሮሚያ ገዢ ፓርቲ ኦህዴድ በአዳማ ስብሰባና ግምገማ አካሂዶ በኦሮሚያ ክልል ባጋጠመው ወቅታዊ ችግር ኃላፊነታቸውን አልተወጡም ያላቸውን 300 አመራሮች አባሯል። አንዳንዶቹን ከኃላፊነት ዝቅ አድርጓል። ግምገማውም እንደሚቀጥልና ሌሎች የሚነሱ አመራሮች እንዳሉም አስታውቋል። ይህ የፓርቲው እርምጃ በኦሮሚያ ለተነሳው ተቃውሞ የሚያመጣው ለውጥ አለ? ጽዮን ግርማ ጠይቃለች። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ አቶ ሙላቱ ገመቹ ይመልሳሉ።
የኦህዴድ እነዚህ 300 የሚጠጉ ባለስልጣናት ከስልጣን ላይ ተነስተዋል፣ የኦሮሞ ጉዳይ እልባት ያገኛል፣ 300 ሰዎቹ ሁሉ ጥፋተኞች ናቸው፣ ኦሮሞ ላይ ለደረሰው በደል ላይ እነዚህ ናቸው ብለን የምናምነው አይደለም። ፓርቲው በጠቅላላው ኢህአዴግ ትክክለኛ ያልሆነ አመራር በመሆኑ በጠቅላላው የኢህአዴግ ስርዓትን ነው እኛ ስርዓታችሁ ትክክል አይደለም፣ የያዛችሁት የኢኮኖሚ ማስተዳደሩም የህዝብ ማስተዳደሩም በዲሞክራሲ ላይ ያልተመሰረተ ከምርጫ ጀምሮ እስካሁን ድረስ የሚደረጉ ነገሮች ሁሉ ኢሰብአዊ በሙሉ የኢህአዴግ ጠቅላላም አመራሩ ነው የምንለው። እኛ 300 ሰው ቀርቶ እንደገናም እኮ ሰዎች የሚባረሩ አሉ። ብዙ ሰዎች እንደሚባረሩ እነዚህ የ300ዎቹ የመጀመሪያዎቹ ናቸው። የተባረሩትም ስለተባረሩ የኦሮሞ ጥያቄ ይፈታል ተፈቷል ብለን የምናምነው አይደለም። ስለዚህ አንድ መንግስት 300 ሰው ጥፋተኛ ነው ማለት እኔ በአንድ ጊዜ በፖሊሲ የተሰራው ግድፈት የ300 ብቻ አይደለም አጠቃላይ የፓርቲውም ጭምር ነው የምንለው።
እነዚህ 300ዎቹ ተባረሩ ሲባል ምን ፈጽመዋል ተብሎ ነው የተባረሩት? ምክንያት ተገልጿል?
እነሱ የገመገሙበትን መሰረት አድርጎ መናገር ሊኖርብኝ ነው። እኔ ደግሞ የዛ ስብሰባው አባል አልነበርኩም። ነገር ግን እንደማስበውና እንደሚገምተው በግሌ ከሆነ በየቦታው ህዝብ ጥያቄውን በሚያነሳበት ጊዜ ለጥያቄው መልስ የኃይል እርምጃ ያልወሰዱ እንደሆነ የኃይል እርምጃ መውሰድ ነበረባቸው፣ ጸጥ ማሰኘት ነበረባቸው፣ ይህንን አላደረጉም፣ ስለዚህ ችላ ብለዋል እና ስለዚህ እነዚህ ሰዎች ከህዝቡ ጋር የህዝቡን ጥያቄ ተቀብሎ አብሮ ተባብረዋል፣ ስለዚህ ከእኛ ጋር ሊወግኑ አይገባም የሚል ሊሆን ይችላል የሚል ግምት ነው፣ የራሴ ግምት ነው። ምክንያቱም ይሄ ወደዚህ ግምት ሊያስከደኝ የቻለው ክቡር ጠቅላይ ሚኒስትሩ ንግግር ካደረጉ ወዲህ ለህዝብም ጥፋተኛ ነው ፓርቲው፣ ሌላ አካል የለም፣ በፊት ኦፌኮ ቶ ይህን ሁሉ ቅስቀሳ ሲያካሄድ ነበረ፣ ፓርቲያችንን ሁሉ ይቆንሉ ነበረ፣ ያ አልነበረም፣ እኛው ከእኛ ነው ጥፋቱ ካሉ በኋላ አሁንም አፈናው፣ እስራቱ፣ ግድያው እየቀጠለ ነው። ይሄ በመሆኑ እንግዲህ እነዚህ ሰዎች ህዝብን በጠቅላላው ማፈን አልቻሉም። እንዳሁኑ ወታደርን ጠርቶ ጦር ሰራዊትን በጉልበት ይሄን ህዝብ ዝም ማሰኘት አልቻሉም። ስለዚህ ጥፋተኞች ናቸውና ፓርቲው አባል ሆኖ ሊቀጥሉ አይችሉም የሚል ሊሆን ይችላል የሚል ነው። ይሄ የግል ግምቴ ነው።
ያው በቦታው ስላልነበሩ እንግዲህ እኔም የጠየቅኩት ግምቶትን ነው። ግን ምናልባት ጠቅላይ ሚኒስትሩ ችግሩ ያለው እኛ ጋ ነው ካሉ ያንን የችግሩን መፍትሄ ፈልገው ችግሩ ከአመራሮች ነው በሚል ግምገማ ተደርጎባቸው ተነስተውስ ሊሆን አይችልም?
ጠቅላይ ሚኒስትሩ ጥፋቱ ከኛ ነው ካሉ ማድረግ የነበረባቸው የቀረበውን ጥያቄ መልስ መስጠት ነው፣ በተግባር ማሳየት ነው። ይኸውም ምንድን ነው? የታሰሩትን የፖለቲካ እስረኞችን መፍታት፣ በየቦታው ጉዳት ለደረሰባቸው ህዝቦች በደንቡ መሰረት በካልቸሩ መሰረት ካሳ መክፈል፣ በየቦታው ከካምፕ ውጪ ሰራዊቱ ተበትኖ ህዝብ መካከል አሁን የሚያደርሰውን ጥፋት ሁሉ መመለስ፣ ወደ ካምፑ ተመልሶ ሰው ሰላማዊ ኑሮውን እንዲቀጥል ማድረግ። አሁን በጣም ብሶ በየቦታው ያሉት በሙሉ ኦሮሞ በአጠቃላይ እየተጋዘ ነው፣ እስር ቤት እየወሰዱ ነው። ወዴት እስር ቤት ይወስዳሉ ሲባል እኛ አናቅም፣ ሰው በሙሉ ይጮዋል፣ ወዴት እንደወሰዱ አናቅም። አንድ መንግስት፣ አገርን የሚያስተዳድር መንግስት አንድን ሰው ሲያስር በአግባቡ የሚሄድበትን ለቤተሰብ ሁሉ ይናገራል። ወደዚህ ነው፣ ውሃ አቅርቡለት፣ ምግብ አቅርቡለት፣ ቅያሪ ልብስ ስጡት። በዲሞክራሲያዊ መንገድ የተመረጠ መንግስት ለዚህ አይነት ያስባል፣ ጥፋተኛ ሆኖ እንኳን ቢገኝ። አሁን የሚካሄደው ነገር ሁሉ አሳዛኝ ነው። በየቦታው ለምን በሰላማዊ መንገድ ቁጭ ብሎ ከህዝብ ጋር ተወያይቶ ይህን ችግር መፍታት እንደማይቻል አይገባኝም። አሁን እኮ እንወያያለን የሚሉት የሚመስሏቸውን ሰዎች ሰብስበው አብረው ቁጭ ብሎ ለእይታ ለፓብሊክ ኮንሳምፕሽን ይሄ ነው የሚታየው ለእኛ። ግን ስር መሰረቱ ጋር ሄዶ ለህዝብ እርቅ ፈጥሮ ለወደፊቱ ችግሩን አቃሎ ይህን ህዝብ ማስተዳደር ይቻል ነበረ። ይህንን ማድረግ አይፈለግም፣ ለምን እንደሆነ አይገባኝም።
ይሄ ሁኔታ እየቀጠለ ከመጣ እንደ አንድ አገር ውስጥ እንዳለ የፓርቲ አመራር ምን ለማድረግ አስባችኋል?
ህዝቡ እኮ በአጠቃላይ በየቦታው እኮ እየታገለ ነው። ወታደር በየቀኑ እያሰረው ነው፣ እየታሰረ ነው። ሲሞትም ያው ልጅም ይገደላል፣ አዋቂ ሰውም ይገደላል። ሰው ቤት ሰብሮ ገብቶ ሽማግሌዎችንም ሁሉ በየቦታው እኮ የቁስለኛ እንትን እኮ ነው በየቦታው ያለው። ስለዚህ እኛ ምንድን ነው የምንለው? እንዴ አንድ በሀገሪቷ ውስጥ ያሉ የሃይማኖት ተቋማት ይህንን ተነስቶ ሀይ ብሎ በኢትዮጵያ ላይ አሁን የመጣውን ጉዳይ ሀይ ብሎ ባካችሁ ይህን ህዝብ ባካችሁ በሚፈልገው አይነት ምሩት ብሎ እንኳን ቡራኬ መስጠት ይቻል ነበር። ነገር ግን አልተደረገም። ይሄ እንዲደረግ ነው እኛ የምንጠይቀው። ባካችሁ ህዝቦ በሉ ነው። የሃይማኖት አባቶች በየጠቅላላው ከሁሉ አሁን የባሰ ከፍተኛ ችግር እየተፈጠረ ነው። በጸሎትም እርዱን ነው፣ እንዲሁም አማላጅ ሁኑን ነው የምንላቸው። ሰው ሁሉ እያለቀ ነው በየቦታው። ሌላ ነገር የለንም፣ ጦር የለንም። ከነሱ ጋር ተስተካክለን ወጥተን እጅ ላይ እጅ ተያይዘን ጦርነት የምንፈጥር አይደለም። በሰላማዊ መንገድ ሰው የተቸገረውን ሁሉ ቁጭ ብላችሁ ጠይቁ፣ ጥያቄ ያለውን ጠይቁ። በክብ ጠረጴዛ መፍታት ይቻላል፣ የማይቻል ነገር የለም። በሰላማዊ መንገድ እንችላለን እና ሰላማዊ መንገድ እንምረጡ ስንላቸው እምቢ አሉ። ይሄ እኮ ነው ገፉበት፣ አሁንም እንደገፉበት ነው።
እሺ፣ አቶ ሙላቱ ገመቹ እንግዲህ በጣም እናመሰግናለን። እግዜር ስጥልን።
አመሰግናለሁ።
ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ተኩል መሆኑን ያመለክታል። ርዕሰ ወሬዎቹን ከሰለሞን ክፍሌ።
የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ትላንት የውጭ ጉዳይ ሚኒስትራቸውን አባረዋል። ደቡብ ሱዳን ለ27 ዓመታት በርስ በርስ ጦርነት ውስጥ በቆየችባቸው ዓመታት ባርናባ ማሪያል ቤንጃሚን የውጭ ጉዳዮች ኃላፊነት ሚና ይጫወቱ እንደነበር ይታወቃል። ፕሬዝዳንት ሳልቫ ኪር በብሔራዊ ቴሌቪዥን እወጃቸው ውጭ ጉዳይ ሚኒስትሩ የተባረሩበትን ምክንያት አልገለጹም። ሆኖም እርምጃው የተወሰደው ባርናባ ማሪያል ቤንጃሚን በነዳጅ ዘይት ሀብታሙ የአብዬ ግዛት የደቡብ ሱዳን አካል አይደለም የሚል አስተያየት ሰንዝረዋል ከተባለ ጀምሮ ከስልጣን እንዲወገዱ የቀረበውን ጥሪ ተከትሎ ነው ተብሏል። የቀድሞ ባለሥልጣን ግን የተባረርኩት ስለ አብዬ ግዛት በሰጠሁት አስተያየት ምክንያት ነው ብዬ አላምንም ብለዋል። በየመኑ የእርስ በርስ ውጊያ የሚፋለሙ ወገኖች ተኩስ ለማቆምና በመጪው ሚያዝያ አዲስ የሰላም ንግግር ለመጀመር ተስማምተዋል። በብሔራዊ ደረጃ ተኩስ አቁም ለማድረግ የተደረሰው ስምምነት በሀገሪቱ ሰዓት አቆጣጠር መጋቢት 28 እኩለ ሌሊት ላይ ይጀምራል ሲሉ በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ አስረድተዋል። ተፋላሚ ወገኖቹ ኩዌት ውስጥ ፊት ለፊት ተገናኝተው እንዲነጋገሩ ቀጠሮ የተያዘው ደግሞ የተኩስ አቁም ስምምነቱ ከጀመረ ከአንድ ሳምንት በኋላ ሚያዝያ 7 2008 ዓ.ም ይሆናል ተብሏል።
ሰለሞን ክፍሌን ለርዕሰ ዜናዎቹ አመሰግናለሁ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን።
ሁለተኛውን አጋማሽ ስርጭታችን ቀደም ባሉት ርዕሰ ወሬዎች ጀምረናል። አሁን ውይይት፣ ኢትዮጵያ ወደ የት? ኢትዮጵያ ወደ የት? የሰላማዊ ዜጎች ሕይወት መጥፋትና የመቁሰል አደጋ ምክንያት የሆኑትን የመንግስት ኃይሎች የኃይል እርምጃዎች ጨምሮ በተለያዩ የአገሪቱ ክፍሎች ለተቀሰቀሱት የተቃውሞ እንቅስቃሴዎች መነሻ የሆኑትን ጊዜያዊ መንስኤዎችና ብሎም አነጋጋሪውን አሳሳቢ ችግሮች መርምሮ ከቀውሱ ባሻገር ያሉ ሁኔታዎችን ይቃኛል።
በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ይህ ተከታታይ ውይይት በተጨማሪም ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅም ይጥራል። የውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍ የጻፉ ናቸው።
ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ዎተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በወቅታዊ ሰሞንኛ ጉዳይ ጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሁፎችን ያቀረቡ እንዲሁም አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ባለሙያነት ያገለግላሉ። ቀድሞ የአዲስ አበባ ዩኒቨርሲቲ በመምህርነትም ያገለገሉ ናቸው። በኢትዮጵያ ጉዳይ ላይ ያተኮሩ ጽሁፎችን በመጻፍም የሚታወቁ ናቸው።
እንግዲህ አሉላ፣ እንግዶቹን ያወያየው አንተነህና ወደ ዝግጅት መዝለቅ ትችላለህ።
አመሰግናለሁ ሰለሞን። ባለፈው ሳምንት በመጀመሪያው ክፍል ፕሮግራማችን ያነሳሁትን አንድ ነጥብ መለስ ብዬ በማስታወስ ወደ ተከታዩ ጭብጥ እንደረደራለሁ። እድልም አደጋም የያዘ ብሏል አቶ ፈቃደ። ወዴት ነው ሀገር እየሄደች ያለችው? አሁን ያሉት ሁኔታዎች በምን መልኩ ቢያዙ ምን አይነት ሁኔታዎችን ይከስታሉ? በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያሉ አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመግሙበት እንሻገራለን። በአንድ በኩል በዜና ዘገባዎች ጎልተው የሚሰሙ ከዜጎች ነጻነት ጋር የሚያያዙ የንግግር ነጻነት፣ በነጻ የመሰብሰብና የመደራጀት የፖለቲካ መብቶች የሚባሉት፣ የመገናኛ ብዙሀን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት በአዎንታዊ የሚገለጹት ውስጥ በተከታታይ ዓመታት የምጣኔ ሀብት እድገት ተዘግበዋል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂትና ውሱን ናቸው የሚለው የሚተችበት አለ። በአንጻሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ እነኚህ ሁኔታዎች ቀደም ብላችሁ ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለው የፖለቲካ ምህዳሩን መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችሁን ፈንጥቁ። ይሄ በ25 ዓመታት ሂደት ውስጥ የተጠራቀመ ብሶት ነው፣ በየዓመቱ የተባባሰ እንጂ የተሻሻለ ባለመምጣቱ የመጣ ነው ያላችሁትን በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት። የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል። አሁንም ወደ ዶክተር ሹመት ነው የምመለሰው።
አዎ፣ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ኃይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተጠጣይ የሆኑትን ምንነቶች እና ኃይሎች ነው ሲያጎለብቱ የቆዩት። ይህ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም፣ ተጣብቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩት። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ፣ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር ያለው በዚያ መንግስት በኩል በእውነቱ ፊታችን በመስተዋት ካላየን በስተቀር ጽዳታችን ለመጠበቅ በጣም እንቸገራለን። እላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት ሰው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም፣ እውነቱን የሚያወጣለት የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብና ችሎታ የሌለው ኃይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት? ኃላፊነት ያላቸው ሊነጋገሩ፣ ሊስማሙ፣ ሊወያዩ የሚችሉ ኃይሎች ናቸው ወይስ በፍጹም ለመነጋገርና ሊስማሙ የማይችሉበት ደረጃ ያነሱ ኃይሎችን ነው የሚለው ነው። እና ያ መንግስት የተሳነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሀቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋር መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ይሁን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም፣ ናሽናል ዲስኮርስ የለም ማለት ነው። ይሄ እስከሆነ ድረስ አገራዊ መድረክም የለም። አገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ በትክክል ሊያናግሯቸውና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ኃይሎች ማሰር፣ ማሳደድ። ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ ይሆናል። ድራማ ነው የሚመስለው። ፓርላማውን ያየን እንደሆነ በእውነቱ አንድ እንኳን የተለየ ሀሳብ የሚያቀርብ ሰው የለም። ይሄ ለመንግስትም ቢሆን ጸጋ ሊሆን አይችልም፣ አጥፊው ነው የሚሆነው እና በሳልነት ማለት እነዚህን ችግሮች አይቶ እንደገና ራስን መርምሮ ወደ ተሻለው መንገድ መቀናት ነው እንግዲህ ትልቁ ችግር የሆነው። ይህንን እያየን አይደለንም አሁን።
መልካም፣ በዝርዝር ተመልክተዋል ዶክተር ሹመት። ዶክተር ዳንኤል፣
እሺ፣ የኢትዮጵያ አስተዳደር ዲሞክራሲያዊ አይደለም እና እዚህ ላይ ብዙም መከራከር አያስፈልግም። ያነሳቸው ጉዳዮች በሙሉ የዲሞክራሲ ጥያቄዎች ናቸው። ዲሞክራሲ ነው እነሱን ሊያሻሽል ሊያቃልል የሚችለው። ስለዚህ ተቃዋሚ ለተባሉት ክፍሎች ምንድን ነው የሚፈልጉት? ተቃዋሚዎች ኢትዮጵያን ወደ ዲሞክራሲ ለማሻገር ነው ወይስ ይሄኛውን መንግስት ለመቃወም ብቻ ነው የሚል ጥያቄ አለ። እሱን አልመለሱም። ተቃዋሚዎች መመለስ አለባቸው። ወደ ዲሞክራሲ ለመሸጋገር ሁሉም መሳተፍ አለበት። ከፍ ያለ ኃይል ያስፈልጋል። ዲሞክራሲን ለመፍጠር መንግስት መሳተፍ አለበት፣ ተቃዋሚዎችን መሳተፍ አለባቸው። በመጀመሪያ ግን እነዚህ ተቃዋሚ ክፍሎች፣ ተቀናቃኝ ክፍሎች ምንድን ነው የሚፈልጉት? ይሄንን በዝርዝር ለኢትዮጵያ አንድ አይነት እቅድ ማሳየት አለባቸው። ያቀረብኩት ጽሁፍ ላይ ቅድም ጠቅሰዋል። ይሄ በተለይ በተማሩት ክፍል አይሰማም። ይሄ መቅረብ አለበት። ኢትዮጵያን ወደ ዲሞክራሲ ኢትዮጵያ ውስጥ ዲሞክራሲ የለም። ስለዚህ እዛ ላይ ብዙ ጭቅጭቅም አያስፈልግም። ካጀማመሩም የኢትዮጵያ ይሄ ያለው መንግስት ዲሞክራሲያዊ ሆኖ አይደለም የመጣው። በሚሊተሪ ኃይል አሸነፈ። ለንደን ስብሰባ የዛሬ 25 ዓመት ነበር። በኒውዮርክ ታይምስ፣ በዋሽንግተን ፖስት ላይ ጽፍ ያለው ይሄ ተገቢ አይደለም፣ የኢትዮጵያ ህዝብ አልተሳተፈበትም። እንዲያውም ጠቅላይ ሚኒስትሩ አቶ ተስፋዬ ድንቃ አልተሳተፉም።
የጊዜውን ጠቅላይ ሚኒስትር ነው የሚሉን
የነበሩት፣ አልተሳተፉም። እነዛ ሁሉ ክፍሎች ቢሳተፉ ዲሞክራሲ ይመጣ ነበር። እሱ አልመጣም። አሁን ወደዛ እንሂድ። ወደፊት ለማድረግ ግን እነዚህ ተቃዋሚ የሚሉት ክፍሎች ዲሞክራሲ ነው የምንፈልገው። ዲሞክራሲን ለማምጣት ደግሞ የሚፈለጉ ነገሮች አሉ። ለኢትዮጵያ ሶስት ነገሮች ከዚህ በፊት በእናንተ ሬዲዮ ላይ ቀርቤ ተነጋግረናል፣ ጊዜ አላጠፋም። ሶስት ነገሮች አሉ። አንደኛ ይሄ በክልል የተበለው ሀገር የግለሰብ መብትና ዲሞክራሲያዊ የውስጥ አስተዳደር መኖር አለበት። ሁለተኛ የመሬት ጉዳይና የኢትዮጵያ ኢኮኖሚ ላይ ስምምነት መደረስ አለበት። እነዚህ ሳይኖሩ መንግስትን እንቃወማለን ማለት ዲሞክራሲያዊ አይደለም። ሁሉም መሳተፍ ይኖርበታል ዲሞክራሲን ለማምጣት። ይሄ ነው። አመሰግናለሁ።
መልካም። በወቅታዊ የኢትዮጵያ ጉዳይ ይልቁንም ደግሞ ሰሞንኛው ከፍተኛ ውጥረት የሚታይበትን ሁኔታ መነሻ ያደረገ ወደ ኋላም ረጅም ዓመታት የተጓዘውን የኢትዮጵያ ሁኔታ ነው የቃኛችሁት። ኢትዮጵያ ወዴት እያመራች ነው የሚለውን እንመልከት። አቶ ፈቃደ የእርሶን ቃል ላስታውስ። አሁን ኢትዮጵያ ያለችበት ሁኔታ እድልም ፈተናም የደቀነ ነው ብለውታል። በአንድ በኩል ከዚህ አሁን ካለው ሁኔታ ሊሻሻል የሚችል መፈጠር የሚያስችል እድል አለ የሚለውን የሚያመላክት ይመስላል። በሌላ በኩል ቀደም ብላችሁ የዘረዘራችኋቸውን ፈተናዎች ነው የሚጠቁመው። ያ እድል እንዲገኝ ምን አይነት ሁኔታዎች መፈጠር አለባቸው? ፈተናውስ የሚሆነው ምን ቢሆን ነው? በእድልና ፈተና ያነሱትን ግራና ቀኝ በሚሰለፉ ሀሳቦች እስኪ ይዘርዝሩ።
እሺ፣ ጥሩ ጥያቄ ነው። አለ የምለው እድል አሁን ዘግይቶ እንደሆነ አላውቅም። ምናልባትም የዘገየም ይመስለኝ። ሀገሪቱ ውስጥ ያለውን አጠቃላይ ችግር ማህበራዊ፣ ኢኮኖሚያዊ እና ወደ ቀውስ አቅጣጫ የሚመሩትን ሁኔታዎች በየአካባቢው ያሉትን አመጾች፣ የህዝብ ጥያቄዎች፣ እምቢተኝነት ያንንም ተከትሎ በመንግስት በኩል እየተካሄደ ያለው በጣም አንዳንድ ጊዜ በጣም የሚዘገንን አይነት ጉልበት ለመደፍጠጥ የሚደረግ ሙከራ፣ እነዚህ አጠቃላይ ሁኔታዎች ቆም ብሎ ማሰብ የሚጠይቁ ናቸው እንጂ እንደ በፊቱም ሊቀጥሉ የማይችሉ አሁን እየተካሄደ ባለበት ሊፈታ በሚሞከርበት መንገድ ሊፈቱ የማይችሉ መሆናቸውን ተገንዝቦ በመንግስት በኩል በተለይ አብዛኛው በርደን ችግሩን ባለቤት እና ትልቁን ቁልፍ የያዘው መንግስት ስለሆነ በመንግስት በኩል ሁሉም ያገባኛል ባይ የሆነ የሀገሪቱ ዜጋ የተደራጀም ያልተደራጀም ሊወያይ የሚችልበት እና የችግሩ መሰረት የሆኑ ነገሮች ነጥረው ወጥተው መፍትሄ የሚፈለግበት መንገድ ላይ ሳይውል ሳያደር በደንብ መምከር የሚያስፈልግ ይመስለኛል። ብዙ ነገሮች ናቸው። ቀላል አይደለም ያለው ችግር። አንድ ዳይሜንሽን ብቻ አይደለም። ማህበረሰባዊ ነው፣ ኢኮኖሚያዊ ነው፣ የብሔረሰብ ችግር ሀገር መንግስት ቀደም ብሎ ዋና የፖለቲካ የመደራጃና የፖለቲካው ምሰሶ አድርጎት የነበረው የብሔረሰብ ጥያቄ ወይ አልፈታውም፣ እንዲያውም ጭራሽ ችግሩን አባበሶት። ምናልባትም አሁን ይመስለኛል ኢትዮጵያ ውስጥ በደንብ ሲስተማቲክ የሆነ ስርዓት ያለው የብሔረሰብ ጭቆና የሰፈነው አሁን ነው የሚመስለኝ። እንደውም በፊት ከነበሩ ስርዓቶች ሁሉ ተቃራኒውን ነው አድርጎ ቁጭ ያለው ከሚሰብከን ተቃራኒ ማለት ነው መንግስት። እና ሲሪየስ የሆነ የምክር ጊዜ ነው። የህዝቡም ተወካዮች በተለይ ተቃዋሚ ድርጅቶች በሙሉ ሊሳተፉ የሚችሉበትና ሀሳባቸው ድምጻቸው ሊሰማበት የሚችል መንገድ ነው። ሌሎችም ምሁራንም ሁሉም ኢትዮጵያዊ አሁን ልክ እኛ እንዳደረግ ነው በዚህ ጉዳይ ላይ መወያየትና የችግር መፍቻ ሀሳብ ማመንጨት እና የመነጨው ሀሳብ ስራ ላይ እንዲውል ለማድረግ የምንሞክርበት በተቻለ መጠን ኢኖቬቲቭ ማለት የፈጠራ ስራ ሁሉ ጨምረንበት ሀገራችን የሚስማማ ብዙ ጊዜ ከሌላ ሀገር እንገለብጣለን እያልን ነው ጣጣ ውስጥ የምንገባውና ኢትዮጵያን በማወቅ ላይ የተመሰረተ ለኢትዮጵያ የሚስማማ ከታሪካችንም ከራሳችንም ነባራዊ ሁኔታ ጋር የሚመጣጠን መፍትሄ መፈለግ መቻል ይኖርብናል። አሁን እንደ ተግብራችን ዘርግተን ሳይሆን አጣዳፊ መፍትሄ የምንፈልግበት ወቅት ላይ ያለን ነው የሚመስለኛው።
መልካም። ዶክተር ሽመት ወደ እርስዎ ልመጣ ነው። በእድልና በፈተናው ጎዳና ወደ ሁነኛ የተሻለ አማራጭ ለማምራት እስኪ ቀጥተኛውን ጭብጦች እያነሳን ገፋ እናድርግ። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት፣ በአጠቃላይ የኢትዮጵያን ሕዝብ ፍላጎትና ተስፋም ጨምሮ እንዲሁም ደግሞ የኢትዮጵያ መንግስት ራሱ በአሁኑ ሰዓት ችግር መኖሩን አምኗልና ችግር መኖሩን ተቀበለ መንፈስ ነው ይሄን ውይይት የምታደርጉትና ይሄን የተባለ ችግር የተለያዩ ወገኖች በተለያየ መነጽር የሚመለከቱትም ቢሆን ችግር መኖሩ አንድ ሁኔታ ነውና ፕሮፌሰር ሹመት የታሪክ ምሁርም እንደመሆኖ ቀደም ያሉ ተሞክሮቻችን ምን ያለ የተሻለ ልምድ ያካፍሉናል? በአሁን ሰዓት በኢትዮጵያ ውስጥ የሚታየው አሁን የሚያወዛግበው ምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከ10 ሚሊዮን ያላነሰ ህዝብ ለረሃብ የተጋለጠበት ነው። ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ይሄን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ?
ኢትዮጵያ ወዴት? አድማጮች ውይይቷል ተቋጨም። በነገው ምሽት ሶስቱ ተወያዮች ለቀደመው የአሉላ ጥያቄ በሚሰጡት መልስ እንጀምራለን። ለአሁኑ ግን ዶክተር ሹመት ሲሻኝን፣ ዶክተር ዳንኤል ተፈራንና አቶ ፈቃደ ሸዋቀናን እናመሰግናለን።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩና የመጨረሻው ቅንብር ወደ መቀሌ ይወስደናል።
የመኖሪያ ቤቶች እጥረት አለባት በምትባለው የመቀሌ ከተማ ለ24 የተቸገሩ እናቶች የተሟሉ የመኖሪያ ቤቶችን አሰርቶ በነጻ መለገስ የቻለ ሰው ምንኛ ድንቅ ነው ይላል የመቀሌው ዘጋቢያችን ግርማይ ገብሩ ለምሽቱ ባሰናዳው ዝግጅት። በከተማይቱ የተቸገሩትን ሰዎች በመርዳት ይታወቃሉ። ሃይማኖት ሳይለዩ ሁሉንም ወገን እንደሚያግዙም ይነገርላቸዋል ይላል የሐጂ ሐሰንን ቤተሰብ ሲያስተዋውቀን ግርማይ። በመኖሪያ ቤት ሳቢያ ክፉኛ የተቸገሩና በኪራይ ቤት የተማረሩ ጧሪ የሌላቸውን እናቶች ለመርዳት ካሁን በፊት የሐጂ ሐሰን ልጅ ሐጂ አብደላ ባደርግ ለ12 እናቶች የተሟሉ መኖሪያ ቤቶችን አሰርተው ማስረከባቸውን ከዚህ ቀደም በተመሳሳይ መዘገቡን በማስታወስ ዛሬ ደግሞ የልጅ ልጃቸው ወጣት ሐሰን አብደላም ለሌሎች 12 እናቶች የመኖሪያ ቤቶችን አሰርተው አስረክበዋል ብሏል ግርማ። ወደ ዝግጅቱ እንለፍ።
ሐሰን ወጣ ሰዕድ ሰዕድ በርሃ ይባላ መሻላ ረቢ ቀንዮም ጋይማት ይኹን ምስ ደቁ ረቢ ሓልዋ
ስዕድ ሰይድ በርህ ባላለሁ እስከነ ልጆቹ ረቢ ጠብቀው። ቆንጆዋ ቤቴን ተመልከታት። ውሃ፣ መብራትና መታጠቢያ ቤት ሁሉም የተሟላ ነው። የቤት ኪራይ እየከፈልኩ በጣም ተቸግሬ ነበር የኖርኩት። አሁን ተመልከተው፣ ይኸው ወንድሜ ቤት ሰርቶ ሰጠኝ። ተመስገን፣ በጣም ጥሩ ነው ያለሁት። አሁንም ረቢ ጨምሮ ይስጠው።
የሐጂ ሐሰን ባድረግ ቤተሰብ የምግባረ ሰናይ መርሃ ግብር ተግባራዊ ለማድረግ በመቀለ 36 ቤቶች ናቸው ለማስገንባት በእቅድ የተያዘው። ከነዚህ 24 ቤቶች በተሟላ መንገድ በማሰራት ለተጠቃሚዎች ማስረከብ ተችሏል። የምግባረ ሰናዩ መርሃ ግብር ተጠቃሚ የሚሆኑት ሰዎች በእድሜ የደከሙ ጧሪ የሌላቸው ደግሞም እናቶች ብቻ ናቸው። ሌላኛዋ እናት ወይዘሮ በርሀ መሐመድ ይባላሉ። የማያልፍ የለም እንዲሁ እየኖርን ነበርን እንላለን ይላሉ ያለፈውን ኑሯቸውን ሲያስታውሱ። በአሁኑ ሰዓት ያለምንም መሸማቀቅ የምንኖርበት ቤት አግኝተናል፣ በጣም ደስተኞች ነን ብለውኛል።
በርሀ መሐመድ መሊኡ ሁሉ ሁሉ ከማዩ ከቆጠሪቱ
የጎደለኝ ነገር የለም። የውሃ የመብራት ቆጣሪ አለኝ። በጣም ነው የማመሰግነው። ለእኛ አስፍቶ እንደሰጠን ረቢ አስፍቶ ይስጠው። ካሁን በፊት የማይታለፍ የለም፣ እንደምንም እየኖርን ነበር። አሁን ተረጋግተናል። ከኪራይ ቤት መሸማቀቅ ነጻ ወጥተናል። በዚያ ላይ ደግሞ የተሟላ ቤት ነው የተሰጠን። እናመሰግናለን።
አልሐምዱሊላህ።
ስሞትን እስኪ ንገሩኝ። ሙሉ ስሞትን
ሰዓዳ ካሕሳብ ሒሰን።
ቤቶችን እስኪ ያስተዋውቁኝ፣ ምን ምን አለው? አቶ ሐሰን አብደላ ባድረግ ይህንን ቤት ሰርተው ለ12 እናቶች በነጻ እንደሰጡ ነው ሰምቼ መጣሁት። እንዴት ነው አሁን ቤቱ?
ቆንጆ ነው። ምንም የጎደለ የለውም። መብራቴ የብቻዬ፣ ሻወር የብቻዬ፣ ቤት የብቻዬ፣ ሽንት ቤት አለው። ሁሉ የብቻዬ የተሟላ ነው።
አሁን በፊት እንዴት ይኖሩ ነበር? ቤት ነበሩት? የት ይኖሩ ነበር?
ወደ አሰብ መስመር ነበር። ከዛ ወደ ሀገር የመጣሁ አልተሳካልኝም። ሕዋነ ነበር ነበርኩ። ከሕዋነ ወደ መቀለ መጣሁ። መቀለ ደግሞ ሰጡኝ። ብነጻ እኖራለሁ። ሐሰን አብደላ አበድረ ዕምሪን ዋ ውልድ ይትኸለለ ደው ይበለለ።
ሐሰን አብደላ ባድረግ በመቀለ ከተማ የአይደር ክፍለ ከተማ ውስጥ ነው የምንገኘው። ከአሁን በፊት የባድረግ ቤተሰብ ለተቸገሩ የህብረተሰቡ ክፍል እየረዱ እንደቆዩ እናውቃለን። በዚሁ የሬዲዮ ጣቢያችን እንኳን ሐጂ አብደላ ባድረግ ከአባትና ከእናታቸው የወረሱትን መልካም የምግባረ ሰናይ ስራ በመከተል ለአስራ ሁለት የተቸገሩ እናቶች ለእያንዳንዳቸው የመኖሪያ ቤት በመስራት እነኚህ የተቸገሩ እናቶች እፎይታ አግኝተው እንዲኖሩ ማድረጋቸው መግለጻችንም ይታወሳል። አሁን ደግሞ የአባታቸውን ፈር ተከትለው ደግሞ ከልጆቻቸው መካከል አንዱ ሐሰን አብደላ ባድረግ እሱም ዛሬ ለአስራ ሁለት እናቶች ለእያንዳንዳቸው መኖሪያ ቤት አሰርቶ ነው እንግዲህ ዛሬ እያስረከበ ያለው። ሐሰን እስኪ ትንሽ ስለተደረገው የምግባረ ሰናይ ስራ ንገረኝ።
ይህን እድል በማግኘቴ በጣም አመሰግናለሁ። ያደረግነው ነገር ያው አዲስ ነገር አይደለም። በእርግጥ አባታችን ተከትለን ነው ያደረግነው። 12 ክፍሎችና ከነ ቆጣሪ ሽንት ቤቱ ከነ የገላ መታጠቢያ ያው የአባታችን ፈር ተከትለን ነው የሄድነው። እሱም ተከትለን ነው ያደረግነው።
መጀመሪያ ያንተ አያትም ለህብረተሰቡ የሚሆን እንደዛ ድልድይ ይሰሩ እንደነበር ለቤተ ክርስቲያን እንኳን ሳይቀር ብዙ እርዳታ ይሰጡ እንደነበር በታሪክ እንሰማለን። አሁን ደግሞ አባትም እንደዛ ሰርተዋል። ይሄ ነገር እየተወራረሰ የቤተሰቡ ባህል ሆነዋል ማለት ነው?
አዎ፣ በእርግጥ አንድ አይነት ባህል ነው ይሆነው። እኛም በጣም ደስ እያለ ነው። ክርስቲያን ሙስሊም ምናምን የሚባል አንድ እንደሆነ ነው የሚገባ። እኛ በዛው ነው የተከተመው። እንደዛ ነው ደግሞ የተማርነው እኛ።
አሁን እንግዲህ ታችኛው 12 ክፍል አባት ናቸው የሰሩት። አሁን ደግሞ አንተ በዚሁ ፎቅ ላይ ወጥተን አንደኛ ደረጃ ላይ ያንተ 12 ክፍሎች አሉ። ስራው እየቀጠለ ነው ያለው። ማን ነው የሚቀጥለው?
አዎ፣ አሁን ስራው እየቀጠለ ነው ያለው። ወንድሞቼ ነው የሚቀጥሉት ያሉት። አሁን አብዱልቃድር የሚባል አለ አንድ ወንድሜ። አዎ፣ ቀጣዩ እንዲሰራው ያው ተስማምተናል። ጥሩ ነገር ማድረግ እንደሱ የሚያስደስት ነገር የለም ብዬ ነው የማምነው። ከእምነቱ ከሃይማኖቱ ከባህሉ ከቤተሰባችን ጋር እየተማር ነው የመጣ ነው። ግን ሞራል ከመንግስትና ያው ከመጅልስ ላዕላ ሞራል ያስፈልገናል።
ሐሰን አብደላ ባድረግ የ33 ዓመት ወጣት ነህ። በወጣትነት ጊዜ ይህንን አድርገሃል። ሌሎች ወጣቶችም ተመሳሳይ ስራ እንዲሰሩ ትምህርት ይሆናል ብለን እናምናለን። በጣም ነው የማመሰግነው።
በጣም አመሰግናለሁ።
እስኪ ማን ልበል እንተዋወቅ?
እኔ እንግዲህ አህመድ አብደላ ባድረግ ይባላለሁኝ። ያጎቴ ልጅ ነው አብደላ ሳልህና ያው ሐሰን ሳልህ ባድረግ ይባሉ ነበር ሁለት ወንድማሞች።
በጣም ደስ ይላል። እንግዲህ ዛሬ የተገናኘ ነው መቀለ ከተማ ውስጥ መጥተው ነው። ከየት ነው የመጡት?
እኔ ከጅዳ እመላለሳለሁ። እኔ በጣም ልገልጽልህ አልችልም። በጣም ደስ ብሎኛል ያየሁትን ነገር ማለት ነው። እና ያው እኛ ለወደፊቱ ያው ከዛ ብልጠን ለመስራት እያሰብን ነው። ኢንሻአላህ።
እናንተ ገንዘባችሁ አውጥታችሁ ነው እየሰራችሁ ያላችሁት። ሌላው ሰው ምንድነው መማር ያለበት ከዚሁ?
እኔ ሰው ባይሰጠኝ እግዚአብሔርን ብዙ ነገር የምጠብቀው ነገር አለ። ብቻ ለሱ ብለን ነው የምንሰራው። ያው ለእናቴ ነው የሰራሁት። ገንዘብ ማውጣቱ ራሱ ምንም አይሰማኝም።
አህመድ አብደላ ባድረግ በጣም ነው የማመሰግነው።
በጣም አመሰግናለሁ።
ሐጂ አብደላ ባድረግ ካሁን በፊት እርሶ ነበሩ እንግዲህ የጀመሩት። ዛሬ ደግሞ የእርሶ ልጅ ሐሰን አብደላ ባድረግ ሌላ ተጨማሪ 12 ክፍሎችን ሰርቷል። ሐጂ አብደላ ባድረግ የሚሉትን ደግሞ እንስማ።
በጣም ነው ደስ የሚለኝ 36 ክፍል ቤት ለ36 ወገኖች ለመስጠት ዝግጁ ነኝ በማለት ይኸው እንግዲህ 12 እኔ ሰርቼ አስረክቤ የእኔ ልጅ ደግሞ ክብሩ ይስፋ ሰርቶ 12 ክፍል ቤት መድገሙ በጣም ደስ እያለኝ ነው። ሶስተኛ ደግሞ የእኔ ልጅ አብዱልቃድር እሰራለሁ ብሎ ቅናት አድሮት አሁንም ሊሰራ እየሞከረ ነው። ኢንሻአላህ እንግዲህ እኛ በመሰረቱ ሞራልና የሰው ጸሎት እንፈልጋለን፣ የመንግስት ሞራልም እንፈልጋለን። ስለሆነ በትልቁ ነገር ሆስፒታል ለመስራት ፍላጎት አለን። ሆስፒታል ደግሞ የሴቶች መዋለጃ
ከዘበኛ እስከ ዶክተር በሴቶች እንዲካሄድ ነው የምንፈልግ። እንደዛ ነው አላማችን።
የትግራይ ክልል ሴቶች ማህበር ዋና ስራ አስኪያጅ ወይዘሮ ዘነበሽ ፍስሐ የመኖሪያ ቤት ተጠቃሚ የሆኑትን እናቶችን በአካል ተገኝተው ከተመለከቱ በኋላ የሐጂ ሐሰን ባድረግ ቤተሰብ እየሰራ ያለውን የምግባረ ሰናይ ተግባር ታላቅ ክብርና አድናቆት እንደሚቸረው ገልጸውልኛል።
እዚ 24 ንዴታት መንበር ገዛ ረኺበናሎ በቀጻሉን 12 ክፍሊ ይሰርሐሉ።
በአሁኑ ሰዓት 24 እናቶች የመኖሪያ ቤቶች አግኝተዋል። በቀጣይነትም 12 ቤቶች እየሰሩ ነው ያሉት። ስለዚህ 36 እናቶች ለዚያውም በአንድ ቤተሰብ ጥረት ብቻ የተሟሉ ቤቶች ማግኘት ማለት ለተቸገሩ ሴቶች ትልቅ እድል ነው። ማህበረሰባችን ደግሞ ለዚህ መልካም የቤተሰቡ ስራ ትልቅ ክብርና አድናቆት ይሰጠዋል። መንግስት ሁሉንም ችግሮች መፍታት ስለማይችል ሁሉም ባለሀብት እንደዚሁ መልካም ስራ ቢሰራ ለመንግስት የልማት እንቅስቃሴ ድጋፍ ይሆናል። የባድረግ ቤተሰብ ላደረጉት መልካም ስራ እናመሰግናለን። ሌሎች ባለሀብቶች ይህን የተቀደሰ ተግባር እንዲከተሉ መልእክታችንን እናስተላልፋለን።
እንግዲህ ሁላችሁም በጣም ነው ማመሰግነው። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ብራሰልስ ላይ በተፈጸመው የአሸባሪዎች ጥቃት የተገደሉትንና የቆሰሉትን ለማሰብ በዩናይትድ ስቴትስ በኤምባሲዎቿና በዓለም ዙሪያ በሚገኙት ሰፈሮቿ ባንዲሮች ዝቅ ብለው ተሰቅለዋል። በጥቃቱ ቢያንስ 30 ሰዎች ተገድለው ከ200 በላይ እንደቆሰሉ የሚታወቅ ነው። የአሜሪካ ህዝብ ለቤልጅየም ህዝብ ይጸልያል ያስባልም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የተሰማቸውን ሐዘን ገልጸዋል።
We stand in solidarity with them in condemning these outrageous attacks against innocent people. We will do whatever is necessary to
በንጹሃን ሰዎች ላይ የተሰነዘረውን አስደንጋጭ ጥቃት በማውገዝ ከነሱ ጋር በአንድነት ስሜት እንቆማለን። ለጥቃቱ ተጠያቂ የሆኑትን ሰዎች አድኖ ለፍርድ ለማቅረብ በሚደረገው ጥረት ወዳጃችንና አጋራችን የሆነችውን ቤልጅየምን ለመርዳት የሚያስፈልገውን ሁሉ እናደርጋለን።
ጥቃቱ ባለፈው ማክሰኞ ማለዳ ላይ የተፈጸመው የመኪኖች ትራፊክ በሚበዛበት ጊዜ ሲሆን ብራሰልስ ከተማ በሶስት ፍንዳታዎች ተናጋች። ሁለቱ ፍንዳታዎች የተፈጸሙት ዛቬንተም በተባለው አይሮፕላን ማረፊያ ላይ ሲሆን ሌላው ፍንዳታ ማይልቤክ በተባለው የባቡር ጣቢያ ላይ ነው። በአረብኛ አጠራሩ ዳዕሽ የተባለው እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን ለተቀነባበሩት ጥቃቶች ኃላፊነት ወስዷል። ንጹሃን ሰዎችን እንዲህ የሚፈጅ የፖለቲካ አጀንዳ እንደመረዳት ያዳግታል ሲሉ ፕሬዚደንት ኦባማ በቃለ መጠይቅ ተናግረዋል። ጽንፈኛውን ቡድን በመደብደብ ላይ ካሉት ከ60 በላይ የሚሆኑ ሀገሮች ጋር በመቀጠል እናድናቸዋለን በማለት ፕሬዚደንት ኦባማ አስገንዝበዋል። የአውሮፓ ሀገሮች መሪዎችና ሌሎች የዓለም አቀፍ ማህበረሰቦች ተመሳሳይ የአንድነት ስሜትንና ወገዛዎችን አሰምተዋል። ይህ ዓለም መተባበር እንዳለበት የሚያስታውሰን ሌላ ተግባር ነው ብለዋል ፕሬዚደንት ኦባማ።
We must be together regardless of nationality or race or faith.
የአሸባሪነትን ጥቃት በመዋጋት ረገድ በብሔር በዘርና በእምነት ሳንለያይ አብረን መስራት ይኖርብናል። በዓለም ዙሪያ ባሉ ህዝቦች ላይ አደጋ የሚደቅኑትን ሁሉ ልናሸንፍ እንችላለን፣ እናሸንፋለንም።
የዕለቱ ርዕሰ አንቀጽ ሀተታውን እዚህ ላይ አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ጠብቁን። አሁን የትግኛው ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና እደሩ።